هيجي يتعوى جنود طلعتهم أمنا لسيو أمنا دراسيو وانا نعمل أكيو يسمى عملات السلامنا بهيوت بينا طبقون لازلت معنا دا لازلت زي لازلت عطا للصورال لازلت قاعد فان نمسكتنا وعلان زاري زاد أين من ثاني عور فاسبتسك ميروبيانا قطعترنا يهود قوات يتليكو برانس بروغراماتنا زاري تكتا قدراتنا ميونا 7500 ዛሬ በቃል የሚያገለግለን ወንድማችን ዶክተር ጌታ ሁነው ፕሮግራሙን መመራት ስታ ነኝ። እግዚአብሔር ቃል አንብበን ጸልየን እንጀምራለን። እዚህ ማለዳ ላነበብኩት ኢንቪቴስኤል ምዕራፍ 34 ከቁጥር 11 እስከ 12 ያለው ነው። ኢንቪቴስኤል ምዕራፍ 34 ከቁጥር 11 እስከ 12 ያለው ነው። እንዲህ ይላል። ጌታ እግዚአብሔር እንዲህ ይላልኝ፣ እነሆ እኔ ራሴ በጎቼን እሻለሁ እፈልግም አለው። እረኛ በተበተነበት በጎቹ መካከል ባለ ጊዜ መንጋውን እንደሚፈልግ እንዲሁ በጎቼን እፈልጋለሁ። በደመናና በጨለማ ቀን ከተበተነበት ስፍራ ሁሉ አድናቸዋለሁ። አሜን። በምህረት በቸርነት ባለጠጋ የሆን አባ የልጅነትን ስንፋ የልጅነትን ጥበብ የልጅነትን በልጅ በክርስቶስ ኢየሱስ ስለሰጠን የቃትን ም ምህረት በስቶልን አበስቶልን ቸርነት በስቶልን በጎነት በስቶልን በሰላም በህይወት የተጠብቀን ይህንም ማለዳ በእድሜያችን ላይ ጨምረህልን ከተኛንበት እንድንነቃ እግሮቻችን፣ እጆቻችን፣ አእምሯችን ይንቀሳቀስ። የኔ ጌታ አንተ ስለሰላቀስከን ነው፣ አንተ ስለደጃፍከን ነው፣ አንተ ስላሻገርከን ነው። ክብር ነው። አባት ሆይ፣ አምላክ ሆይ፣ ቅዱስ ሆይ፣ ሁሉ ጊዜ ዝግጁ ነህ። የተዘጋጀ ልብ ለያነባል፣ የሚያስተውል ልብ ለያነባል። ጸጋ በሙላት እንድንኖርበት ደግሞ ለሌሎች እንድንመሰል እንዘዳን አሰብም በዚህ ማለት ቃልህን ይዞ የሚመጣውን ወንድማችን ጌታሁን አንተ ስለርዳው ላነዘ አንተ እየተጠቀምበት ስላለ አሁንም ቤት የአሮን ልጆች ጤንነት ዘሮቹን በልቡ ውስጥ ያለ ጥያቄ የባለቤቱን ሁሉ በፊት ተጠርባል። በክርስቶስ ኢየሱስ ምስጋና በፊትህ በመዝሙርን ስጠልም ፈቃደኝነት በፊትህ ሰላም ለወገኖች አንተ ጥያቄ መልሰህና አቁማል። አቶዬ ነው ባንዴውን ደሞ ዋይ ወደ አይመጣ ስለዚህ ታስተካክል የተከታውን ሳይሆን ያጣሙት ስለዚህ ቢያን ታፍያ ወጣን ወይያን ጸጋን ታውዛላት ነው ታስተካክል ለፊትም ይዘና ከቁሞታት ቋጥሩ ሁሉ አባቶ ይሻምና ሁሉ ማድረግ ሁሉ ማክ Я
Yehi
பசுக்கு விரவாச்சு நெசலான மிம்யார காவு நுண்ணாக மசுத்து யசுசு மேதானாச்சு உனு பல்லு காச்சு சாட்சி மேதானு வெளிதாயிருந்தாபகீதாமனுண்ணா ஏது வாயதம் மாற்றி ஏவத்து வீராவாச்சு ஹாயத்தமாச்சுவாச்சுவாச்சு கொஞ்சம்
እንደምን አደራችሁ? ትላንት ማዚ ደውላ ዛሬ ጋሽ በቄ ነው የሚያቀርበው ብላኝ ነበረ።
አላወኩኝም ዶክተር ጌታሁን። እሺ ጋሽ በቄ አለ? እሱንም እያየሁት አይደለም። እያየሁትኝ አይደለም። እሺ ዶክተር ጌታሁን አንተ ካልተመቸህ ችግር የለም፣ በጉባኤው ጠይቃለሁ። እሺ በመካከላችን የሚመቸው ሰው ካለ ካፍለን የሚወድ ሰው ምስክርነት ያለው ሰው ምስጋና ያለው ሰው መዝሙር ያለው ሰው ይህንን አድርገን ጊዜያችን እንጠቀማለን። ተባረክ። እናንተም እስክትዘጋጅ ድረስ አንድ ሞር ከእግዚአብሔር ክብር ዘምራ አቤት በድንኳን ውስጥ ማን ያድራል? በተቀደሰው ተራራ ላይ ማን ይኖራል? አቤት በድንኳን ውስጥ ማን ያድራል? በተቀደሰው ተራራ ላይ ማን ይኖራል? በቅንነት መንገድ የሚሄድ እውነተኛ ጽድቅን የሚያደርግ የልቡንም ሀሳብ ሚያቀና ይህን የሚያደርግ ይታለና አቤት በድንኳን ውስጥ ማን ያድራል? በተቀደሰው ተራራ ላይ ማን ይኖራል? እውነትን እውነት ነው የሚላት ሐሰትን ከልቡ ያርቃል ఏతాండమ్మి వడ్డు చెమ్మినో ఎవున చెయ్యా కాలు నిన్నాక్య ఆవీత్ జింక్వాన్ ఉస్తమాన్యట్రాల్ తతత సౌతరారలాయ్ మాన్నినోరా వాందవేతయమ్మై శనకు వేవాలింజలౌరాయ్ ఎమ్మై పేటు సక్తవిరిన్ మీవరా లర్ సునవ్ మిసత్తవ్తరారా ఆవీత్ Vatim kwanu wisi maniatral Vatatate sautararalai maninora Yekta virkata matatrusna Enyamin min gavav hizana ఏహిన్నిల్ల వర్సం పర్తునా ఎస్తాచ్చిన మిస్తి కర్తునా ఆవీత్ పదిం క్వాన విస్తమాన్యత్రాల్ పదకత్త సౌతరారలాయ్ మాన్ని నూరా Vadim kwanu wisi maniatral Vatatat sautararalai maninura Vien Ashe
Ganesh, kaal maambha vichlal leo Vatya kalilla
అశ్వే
మంచి అడ్జస్ట్ కాళ్ళు గిద్దిల్ల
పేలం పదం పాకం కాళ్ళు
సోకలి ఇల్లను తుమ్మలో అల్ల తేలం లెమ్ తెలాని
లెమ్ కరేళ్ళ అవును ఎవరు ఖరా బరకొత్ క్షమిలోన్ ማንበብ እችላለሁ። ከተዘጋጀ አንተም ታረቅ ጥሩ ነው ዝም ከሚለው ነገሩ።
እሺ አንበብ ይለ
እግዚአብሔር የተባረከ ይሁን። አሁን ምንም ባልዘጋጅ እግዚአብሔር መንፈስ ቅዱስ እንዲመራን ሁላችንንም አጭር ጸሎት አድርገን ፕሮግራሙን እንጀምራለን። አሁን አጭር ጸሎት አደርጋለሁ። አቤቱ የሰራዊት አምላክ ስለዚህ ቀን አመሰግናለሁ። ምንም እንኳን ባንዘጋጅ አንተ ነህ የመንፈስ ቅዱስ መሪና አንተ በመንፈስ ተናገረን ዘንድ ለምናለሁ። ይህን ሰዓት አንተ በእኔ ውስጥ ሆነህ እኔ ባዶ ነኝ፣ በዚህ ባዶ ቀፎቃ አንተ ተናገር ዘንድ ለምናለሁ። ጉባኤውን ባርክ። ጊዜው ላታሳልፍ የሰጠው በምትወደው በኢየሱስ ክርስቶስ ስም አሜን። እንደምን አደራችሁ? አሁን መናገር ያሰብኩት የማነበው የእግዚአብሔር የመከራ በረከቱ ሸሚለው ተጻፈው ጻፊ ነው ወሰድኩት ሚለው የእግዚአብሔር ዝምታ እንዴት እንደምንጋፈጥ ነው። ይሄን ከማንበቤ በፊት መጀመሪያ ዘፍጥረት 21 አነባለሁ። እንዲህ ይላል፣ እግዚአብሔር እንደተናገረው ሳራን አሰበ፣ እግዚአብሔርም እንደተናገረው ለሳራ አደረገላት። ሳራም ጸነሰች፣ እግዚአብሔርም በተናገረው ወራት ለአብርሃም በርጅናው ወንድ ልጅ ወለደችለት። በርጅናው ወራቷ ወንድ ልጅ ወለደችለት ይላል። አዎ፣ አንዳንድ ጊዜ እኛ እግዚአብሔርን ዝም ሲለን በለመነው ነገር ሁሉ መልስ ያጣን ሲመስለን ፈተና እንደሚኖር ነው ከዚህ ጻፊ ከጻፈው የተረዳሁት። ብዙ ጊዜ እኛ በኑሯችን በስራችን በተፈጥሯችን ችኩል ሰዎች ነን። አዎ ሁልጊዜ እኛ የምናስበው መልካም ሆኖ ይታየናል። በርግጥ በእኛ አእምሮ፣ በሰው አእምሮ፣ በመንፈስ ሳይሆን በራሳችን በስጋ አእምሮ ስንሄድ እኛ ማንም ሰው ለራሱ ደግ ያሰበ ይመስለዋል። ስኬት በእኛ የሚሳካ በራሳችን ኃይል የሚሳካ ይመስልናል። የጠየቅነው ነገር ቶሎ እንዲፈጸም እንፈልጋለን። የዘራነው ስራ በአንድ ቀን እንዲያድግልን እንፈልጋለን። ይህ የስጋ መንፈስ ነው። ግን እግዚአብሔር ሁሉን አዋቂ ሩቅ ነገር ስለሚያይ የሚጠቅመንና የሚጎዳንን እሱ ስለሚያውቅ እንደገናም ደግሞ ለእኛ ለልጆቹ ትዕግስትን ሊያስተምረን አንዳንድ ጊዜ አሁን ታገስ አይሆንም ብሎ ለመልሳችን ወዲያው ፍጥነት መልስ የማይሰጠንበት ጊዜ አለ። በዚህ ሳራን ማሰብ እንችላለን። እነ ሳራን አሁን ሳራን በምናስብበት ጊዜ እግዚአብሔር ቃሉን የሚፈጽም አምላክ ነው። እምነት ግን ሲዛባ ኢቭን የተመረጡትንም ሰዎች እንኳ ጠላት ይፈታተናቸዋል። ከዚህ የምንማረው አብርሃም እግዚአብሔር ቃል ገብቶለት ነበር፣ ዘርክን እባርካለሁ ሲለው እኔ ያልወለድኩ እንዴት ነው ዘሩ የሚባረክ የሚለው ሳራም በአምሯ ጥርጥር መጣ። እሱም ተጠራጠረ። በሱ በመጠራጠር በእግዚአብሔር ቃል በዝምታው አለመጋፈጥ የተነሳ ይኸው ከአጋር ሳራም በዛ ነገር ብትተባበር ከአጋር ወልዶ አሁን ካለንበት ቀውስ እንኳን እንድንደርስ የሚያደርገን የኃጢአታችን ዋጋ ነው። ይህ የሚያሳየው የእግዚአብሔርን ዝምታ በእምነት አለም መቀበል ትዕግስት ማሳጣትን የጠላት ሀሳብ ስለሆነ ነው። እና እኛም አንዳንድ ጊዜ በሚመጣብን ጥያቄዎች ፈተና ሁሉ እግዚአብሔር ዝም ሲለነ ሙሉ በሙሉ ከተማመነ ውጤታችን ሁልጊዜ መልካም ይሆናል። እና እግዚአብሔር ዝም በሚለነ ሰዓት የእግዚአብሔርን ዝምታ መጋፈጥ እንዳለብን ዮሴፍን ማየት እንችላለን። ብዙ የእግዚአብሔር የተመረጡ ሰዎች አንዳንድ ጊዜ ፈተናን የእግዚአብሔርን ቃል በአለም ማመን ወይም በመጠራጠር ማመን ሳይሆን በመጠራጠር ወይም በእኛ መንገድ ይሁን እያልን ስንሄድ ውድቀት እንደምንወድቅ የሚያስረዳ ነው። ጸሐፊው እንዲህ ይላል፣ እግዚአብሔር በቃል ውስጡ ከተናገራቸው ነገሮች መካከል በትክክል ያላስተዋላችሁት ነገር እንዳለ አሰባችሁ፣ ጥርጣሬ አድሮባችሁ ያውቃልን? ምናልባት ማርያም እና ማርታ የተሰማቸው እንደዚህ ነበረ። ወንድማቸው አላዛርን እንደታመመ በመጥቀስ ወደ ኢየሱስ መልክተኛ ልከው ነበር። ኢየሱስም አስደናቂ ምላሽ ነበር የሰጣቸው። ይህም ህመም የእግዚአብሔር ልጅ በእርሱ ሲከበር ዘንድ ስለ እግዚአብሔር ክብር ነው እንጂ ለሞት አይደለም አሉ። ዮሐንስ 11:4 በምናይበት ጊዜ እንግዲህ ስለ አላዛር መሞትም ይሆናል። ይሁን እንጂ አላዛር ሞተ፣ ኢየሱስም በቀብር እንኳን አልደረሰም። የአራት ቀናት ያህል ከሁኔታው ርቆና ዝም ብሎ ቆየን። የአላዛር እህቶችም የእርሱን ዝምታ በልባቸው ውስጥ ከሞላው መራራ ሀዘን ጋር መጋፋት ነበረባቸው። ብዙ ጊዜ እግዚአብሔር ለምን ዝም እንደሚል በመገረም ጠይቃችሁ ታውቃላችሁን? አንዳንድ ጊዜ ዝም የሚለው እንግዲህ ዝምታው ደግሞ አንዳንድ ጊዜ እግዚአብሔር ዝምታ እኛን ከእርሱ ከሚለየን ኃጢአታችን የተነሳ ነው። ይሄን ኢሳያስ 59:1-2 ያለውን ጥቅስ እንደዛ ያስረዳናል። ኃጢአታችን ከእርሱ የሚለየን ኃጢአት ሲሆን እግዚአብሔር ዝም ይለናል። በሌላ ጊዜ ደግሞ ዝም የሚለው እኛ እርሱን ለመስማት ስላልተዘጋጀን ነው። እንግዲህ እግዚአብሔር ባናገረው ጊዜ የካህኑ የኤሊን ድምፅ የሰማ መስሎት እንደነበረ እንደ ሳሙኤል ነን። አንዳንድ ጊዜ እግዚአብሔርን ቃል እየሰማን እየመሰለን በራሳችን መንገድ የምንሄድበት ይዛል። ይሄ እግዚአብሔር ፈቃድ ነው ብለን እግዚአብሔር ባልመራን እግዚአብሔር ባልተናገረ መንገድ ሂደን ውድቀት እናመጣለን። በሌላ ጊዜ ደግሞ እምነታችን ዝቅ ስለሚል እምነት የሌለን ስለሆነ እሱን እንዳናምን ጠላት የሚያመጣብን ፈተና ስለሆነ እንወድቃለን። እግዚአብሔርን ዝም ብለን መታገስ ያቅተናል። ይሄን ደግሞ የሚያስረዳ ያዕቆብ 4:3 ያለው ጥቅስ ነው። አንዳንድ ጊዜ ደግሞ ብዙ ጊዜ እግዚአብሔርን ከመስማት ይልቅ እንሸበራለን እና ሽብርን መጋፈጥ እንዳለብን ብዙ የመጽሐፍ ቅዱስ ገጽ ባህሪያት በአንድ ጊዜም ሆነ በሌላ እግዚአብሔር ዝምታ ተለማምደዋል። እግዚአብሔር ለአብርሃም ቀደም ዳኩ ይስሐቅን እንዲሰወለት ከነገረው በኋላ መስዋዕቱን ወደሚያቀርብላቸው ስፍራ ባደረገው ቀናት የፈጀ ጉዞ ይህ የሃይማኖት አባት መለኮታዊውን ዝምታ ተለማመደ። ያንንም እንግዲህ እግዚአብሔር አብርሃምን ልጅ ከሰዋልኝ ባለው ጊዜ አሁን በዛን ጊዜ እግዚአብሔር ይመስገን ፈተናው ከባድ ቢሆንም አብርሃም በትግስት እግዚአብሔር ሙሉ በሙሉ ማመኑ ነው የሚያሳየን ጥቅስ ከሚገርመኝና ከሚያስደንቀኝ ጥቅስ አንዱ ነው። ምክንያቱም ልጅን በእርጅና ዘመን ስንት አመት ለምኖልበት የተወለደ ከስንት ጥርጥር ወጥቶ እንኳን የተባረከ ልጅ ተሰጥቶት እንደገና ደግሞ ያንን ልጅ ሰዋልኝ ለኔ ስጠኝ መልሰህ ግደለው ሲባል የእውነት አይደል ይሄን ማረጉ ለአብርሃም በጣም እኔ ከሚገርመኝ ከጥያቄውም ጥያቄ የሚገርመኝ እንደገና ደግሞ የአብርሃም ታዛዥነት ምን ያህል እምነት ቢኖረው ነው የሚለው ጥያቄ ባምሮ ይመጣል። ምክንያቱም የተሰጠውን በርጅና የወለደውን ልጅ ገንዘብ ቢሆን እሺ ገንዘብ መልሽ ያገኘዋለሁ ላለው ሰውን ግን ልጅን ግደል ሰዋልኝ ማለቱ ምን ያህል በእግዚአብሔርና በአብርሃም ያለውን ግንኙነት ይገርመኛል ያስተምረኝማል። እና በዛን ጊዜ አብርሃም አልተረበሸም እሺ ብሎ አመነ። ከዛም ብዙ ቀናት ልጁን ይዞት እየሄደ እየጸለየ ነው የሚሆን እግዚአብሔር ግን እንደሚያደርገው ያሆነ አይሆን በየተጠራጠረ ነው በየማለት አልችልም በሙሉ እምነት ለእግዚአብሔር ስለታመነ ከዚያም እንደገና ልጁን ለመሰዋት አብርሃምን አስቆመው። ይህ ደግሞ ሳይሸበብ በእግዚአብሔር ማመናችን እግዚአብሔር ለመልካም ያደርገዋል ብሎ ሙሉ በሙሉ ለእግዚአብሔር ልባችን ከሰጠን እግዚአብሔር የሚመጣብንን ፈተና ለመልካም እንደሚያደርግልን ነው የሚያሳይ። እንደገና ደግሞ ዮሴፍ በግብጽ አገር በነበረበት ጊዜ በባርነት ተሽጦ ሄዶ ያለምንም ጥርጥር በተደጋጋሚ እግዚአብሔር እንዳሳየው ጮሆ ነበር። እግዚአብሔር ግን ምንም መልስ ሳይሰጥ ቆየ። የርሱ ዞሮች የሆኑት እስራኤላውያን በፈርዖን ጭካኝ ቀንበር ስር ሆነው ለከፈሉት ዘመናት ወደ እርሱ ሲጮሁ እግዚአብሔር ግን ምንም መልስ አልሰጣቸውም። ይህም ጥቅስ የሚገኘው ዘጸአት 2:23 ነው። ይህ እንግዲህ የሚያሳየን በእግዚአብሔር ፈተና ጥያቄን በሚመጣብን ጊዜ ሳንሸበር ሁሉን ነገር ለእግዚአብሔር በሙሉ እምነት መስጠትና በጸጥታ መስማት ማወቅ አለብን። አንተ ጽኑ ኃይል የሰው ብሎ ሲጠራው ጌዲዮን እንዲህ በማለት ተቃወመ። ጌታ ሆይ እግዚአብሔር ከኛ ጋር ከሆነ ይህ ነገር ሁሉ ለምን ደረሰብን? ይህ የእስራኤል መሪ ከብዙ ጥያቄዎች ተሞልቶ ነበር። አሁንም ቢሆን እግዚአብሔር ከህዝብ ጋር ነው ብሎ ለማመን ተቸግሮ ነበር። ኢየሱስ ራሱ ያባቱ ዝምታ የተጋፈጠበት ጊዜ ነበር። ከመስቀል ላይ እንዲህ በማለት ጮኸ፣ አምላኬ አምላኬ ስለምን ተውከኝ? በተማጽኖ ለተሞላው ለዚህ ጮኸትም ምንም አይነት መልስ አላገኘም ነበር። በስጋው መካከል እሾህ የነበረው እግዚአብሔርም ይህንን እሾህ እንዲነቅልለት 3 ጊዜ የጸለየው ከተርሲስ የመጣው ድንኳን ሲፈስ 2 ቆሮንቶስ 12 ምንም እንኳን ይህ ሐዋርያው አብዛኛውን የአዲስ ኪዳን ክፍል የጻፈን ቢሆን ከእግዚአብሔር ዝምታ ጋር መኖር ነበረበት። በሂደትም እግዚአብሔር ዝምታውን ሰብሮ ለጳውሎስ የርሱን ጸጋ እንደሚያበቃው ማረጋጋጫውን ሰጠው። አሁን ይሄም ራሱ ክርስቶስም እንደተፈተነ እግዚአብሔር እንደፈተነ ሳይሆን ጨንቆት አባቶ ይለምተውኩኝ ብሎ እንደጮሆ ግን በዛን ጊዜ እግዚአብሔር ዝም አለው። ለተወሰነ ጊዜ ዝም አለው። መልስም አላገኘም። ያ እግዚአብሔር ለምን ተውከኝ ያለች ጸይ መልስ አልነበረም። ዝምታ ነው የነበረ። ግን እሱ በታዛዥነት ዝም አለ። እስከ ሞት ድረስ ራሱን ሰጠ። ይህም ያስተምረን እኛ ሳንደናገጥ ሳንሸበር ለእግዚአብሔር ጥያቄያችን ስናቀርብ እግዚአብሔር ግን ሁሉን ነገር የጠላትን ሐሳብ እየሰበረ እኛን ለመልካም በመልካም መንገድ እሱ ያሰበው መልካም ስለሆነ ምክንያቱም ክርስቶስ በዛም ኢየሱስ በመስቀል ላይ ቢሸበር ኑሮ ስጋ ቢያሸንፈው ኑሮ የመዳን መንተን ባልተፈጸመ የመዳን አላማ ባልተፈጸመም ነበር እኛ ጸስተን በቀረን ነበር ነገር ግን ክርስቶስ ኢየሱስ በዛ በቀራኒው መስቀል ላይ ያንን ሁሉ ጭንቀትና መከራ ሲያይ የደምን ባንኳ ሲያነባ አባ አባ ለምን ተውከኝ ያለ ሲያለቅስ እግዚአብሔር ያዘነ ዝም አለው እስከሞት ድረስ ታማኝ ሆኖ የመዳንን ታሪክ እሱ የመዳንን የኃጢአትን ዋጋ ከፈለልን በዛን ሰዓት ግን ቢሸበር በራሱ መንፈስ ቢሄድ ኑሮ ግን መጥፎም ይናገራል አይስሞትም የሆነ ነገር ተፈጥሮ እኛ ጸጥተን በቀረን ነበር ነገር ግን ያለ ሁከት ለእግዚአብሔር መንፈሱን አሳልፎ ስለሰጠ እግዚአብሔር የተባረከ ይሁን በክርስቶስ ሞት በዛ መስቀል እኛን ከኃጢአት ያወጣን አምላክ የተባረከ ይሁን እና በዝምታ በሚመጣብን ፈተና ሳንሸበር ሽብርን በጾሎት በእግዚአብሔር በመመካት የኛን የስጋ ኃይል ሰብረን ወደ እግዚአብሔር ማተኮር እንድንችል እግዚአብሔር ይርዳል እንደገና ደግሞ የሐዘን የመከፋፋት ወቅቶችን መቋቋም ሐዘን ይመጣል በሰው ልጅ ሐዘን እንዳለ የታወቀ ነው በማንኛውም የህይወት ወቅት የእግዚአብሔር ዝምታ ልንለማመድ እንችላለን ምክንያቱም ጸሎት አለና ውጊያችንንም ከስጋና ከደም ጋር ሳይሆን በሰማያዊ ስፍራ ከሚገኘው የጨለማ ኃያላት ጋር ነው ኤፌሶን 6:12 አንዳንድ ጊዜ ይህ ዝምታ ወቅት ልክ እንደ ሳሙኤል በልጅነት ዘመናችንን ሊመጣ ይችላል አንደኛ ሳሙኤል 3 እንዲህ ይላል እናቱ ሐና ለእግዚአብሔር ቀድሳ ከሰጠችው በኋላ ሳሙኤል ከካህኑ ከኤሊ ጋር ለመኖር ሄደ አሁን እንግዲህ የሳሙኤልን ታሪክ ነው አሁን የሳሙኤልን ታሪክ ስናይ ሐና ስታለቅ ሲለበረች በስንት መከራ ያገኘችው ልጅዋ ነው እንግዲህ ለእግዚአብሔር አሳልፋ የሰጠችው እና ሳሙኤልም ተፈትኗል ግን በሐዘን በመከራ ሰዓት ወደ እግዚአብሔር ዝም ብለን መቅረብ ዓለም አጉሩም ደሞ ነው የሚያስተምረን ሳሙኤልም ወደ ጉርምስናው እድሜ ሲገባ እግዚአብሔር ዝምታውን ሰበረና ተናገረው ሳሙኤል የካኑ የኤሊ ድምጽ መስሎት ነበር አሁን የእግዚአብሔርና የሰውን የራሳችን የስጋን መንፈስ ድምጽ መለየት እንዳለብን ነው ይሄ አንቀጽ የሚያስተምረው እግዚአብሔር እንዴት መስማትና ለእርሱም እንዴት ምላሽ መስጠት እንዳለበት መማር ነበረበት ንጉሱ ሳኦል ደግሞ እግዚአብሔር ዝምታ ሲለማመድ በመካከለኛ እድሜ ክልል ውስጥ ነበር ነብዩ ሳሙኤል ከሞተ በኋላ ንጉሱ ከእግዚአብሔር ሊሰማ ፈለገ ነገር ግን እግዚአብሔር ዝም አለው በመቅደሱ ውስጥ ያሉ ካህኖች ከሰማይ ድምጽን ለመስማት የሚጠቅምባቸው ቴክኒኮች ቢጠቀሙም እንኳን እግዚአብሔር ግን መልስ አልሰጠውም በመጨረሻም ሳኦል በአይን ዶሮ በመታገኝ ጠንቋይ ፍለጋ ለመሄድ ይጠይቀው ዘንድ የሳሙኤል መንፈስ እንድታስነሳለት ፈለገ ይህንን ያህል የእግዚአብሔር ዝምታ ለመስበር በእጅጉ ፈልጎ ነበር አሁን የሳኦልን ታሪክ ደግሞ ይናገራል ምክንያቱም እሱ ጸልየ አልተመለሰለትም ግን ባለመታደል ወደ ጠንቋይ ፍለጋ እንዲሄድ አደረገ እና አንዳንድ ጊዜ ፈተና ይበዛል ግን በእግዚአብሔር ዝምታ መቆየት የእግዚአብሔርን ዝምታ መጋፈጥ መማር እንዳለብን ነው የሚያስተምር አዎ ፈተናዎች ጥያቄዎች በህይወታችን ይኖራሉ ግን በጾሎት ከበረታን ከፈተናም እንዳንወድቅ እግዚአብሔር ያግዘናል አንዳንድ ጊዜ የእግዚአብሔር ዝምታ በህይወታችን አመሻሽድሜ ላይም ልንጋፈጥ እንችላለን አንዳንድ ጊዜ ፈተናው በጧት ይሆናል በወጣትነት ዘመናችን በልጅነታችን አንዳንድ ጊዜ ደግሞ በእድሜ ስንገፋ ይሆናል በብዙ ሰዎች ታሪክ ያየነው ነው ከ30 አመት በላይ እናቴ ይሄ ጸሐፊ የሚለው ነው የአልኮል መጠጥ ሱሰኛ ለነበረው አባቷ አባቱ ጸልይ እንደነበረ ይናገራል ግን መልስ አልተሰጠም ነበር በዚህ እንደዚህ ሲሆን ቆይቶ ግን እናቱ ሁሉ ጊዜም ስለባለቤቷ ጸልይ ነበር እነሱ ልጆቹም ያደጉ ሲሆኑ እነዚህ አሁን የጻፈው ጸሐፊው የተናገረው ወንድሞችና አንድ እህቶች እንደነበሩት እናታቸው በችግር ጊዜ በችግር እንዳሳለፈቻቸው አባታቸው ግን የሱስ ስላለበት የአልኮል መጠጥ ሱሰኛ ስለነበረ እነሱ ዝም እንዲጸልዩ እናታቸው ታስተምራቸው ነበር እና እነሱ ግዴ ይጸልዩልበት ነበር ያለማቋረጥ ይሄም ሰው ጻፋቸው እንዳለው እኔም ጸልይ ነበር ነገር ግን በሄደት ተስፋ ቆረጥኩ አባቴ አሁንም በአልኮል መጠጥ ሱስ ውስጥ ሆኖ ተዛፍቆይ ነበር ሲሆን የእግዚአብሔር ዝም ያለ ይመስለን ነበር እናቴ ግን መጸለዋን ቀጠለች ከዚያም እግዚአብሔር ባመሻሹ እድሜዋ ላይ ዝምታውን ሰበረለት እግዚአብሔር ይመስገን ከሱስ ነጻ በመውጣት ታምራቱን ሰራልን ይሄም ይናገረው ምንም ቢሆን ፈተናችን ቢበዛ በየአቅጣጫው ችግር ቢኖርብን የጸለየውንም ጸሎት የተመለሰ ባይመስለን ሁል ጊዜ እየጸለይነ ያለማቋረጥ እግዚአብሔር ጸሎታችን እንደሚሰማ ማመን እንዳለብን ከዛም በሞተ ጊዜ አባቴው እንግዲህ በመስቀል ሰውየው የጻፈው ታምራት ሰላል በሞተን ጊዜ ክርስቲያን ሆኖ አባታቸው እንደሞተ ነው እናንተም እንግዲህ እኛ ጥያቄ ነው ሲጠይቅ እናንተስ በህይወታችሁ ዕድሜ ውስጥ ምን አይነት ፈተና አለባችሁ በእድሜያችሁ ወራት የተፈተናችኋቸው በትግስት በማመን በእግዚአብሔር የእግዚአብሔርን ሰዓት ጠብቃችሁ ዝምታውን ተጋፍጣችሁ ቆይታችኋል ወይስ ወድቀናል የሚለውን ጥያቄ ያመጣል እንደገና ተስፋ ማድረግና መጸለይን መቀጠል ያስተምረናል ጸሐፊው የእግዚአብሔር ዝምታ የሚለማመዱ ብዙዎቹ እግዚአብሔር የሚፈትናቸው ሰዎች ናቸው እንግዲህ ሰማላችሁ ተስፋ ማድረግና መጸለይን ቀጥሉ ይልና ብዙ ጊዜ ፈተና የሚመጣ በእግዚአብሔር ዝምታ የሚለማመዱ ብዙዎቹ እግዚአብሔርን የሚፈትናቸው ሰዎች ናቸው ወደ ከፍተኛ የትምህርት ካውንት ደረጃ ከመውጣቴ በፊት የመግሚያ ፈተና እንዳለው ሁለት እግዚአብሔርም ልዩ ወደ ሆነ በረከት ልጆቹን ከማምጣቱ በፊት ይፈትናቸዋል። ዮሴፍ የግብጽ ጠቅላይ ሚኒስተር ከመሆኑ በፊት የፈርዖን ሰዎች ከረዳ በኋላ ሁለት አመት ለሚሆን ጊዜ የእስር ቤት መቆየት ነበረበት። እንግዲህ ዮሴፍም እንደተፈተነ እግዚአብሔርም ዝም ቢለው ዮሴፍ ግን አላማረረም ወይም አላጉረመረመም። እናም እግዚአብሔር መናገር በጀመረ ጊዜ 24 ሰዓት ባልሞላ ጊዜ ውስጥ በተሳካ ሁኔታ ባሪያው ከእስር ቤት ወደ ከፍተኛ ስልጣን መሻገሩን ችሎ ነበር። ይሄ የዮሴፍን ታሪክ ነው የሚናገር። እሱ ተሽጦ በችግር አልፎ ከዛ በኋላ ፈተና ላይ ሲወድቅ ፈተና ወድቆ ለምን ፈተና ወደቅኩኝ ብሎ የእግዚአብሔርን ዝም ማለት ሳይተው እግዚአብሔር ሙሉ በማመኑ ፈተናን አልፎ ከባርነት ወደ ስልጣን እንደተሸገረ የሚያስረዳ ነው። እኛም ደግሞ በዛው መንገድ ነው እንግዲህ ሁኔታችን የተጠራ ነው አላማ የተለያየ ይሆናል ነው። ነገር ግን ምንም ቢሆን የእግዚአብሔርን ዝምታ ተጋፍጠን በጸሎት በርተን በእግዚአብሔር ምንም ሳንጠራጠር ከውድቀት እንድንወጣ ይሄ ትምህርት በዮሴፍ የተጻፈው ያስተምረናል። እንግዲህ እግዚአብሔር ደግሞ አሁን ከመናገረው ተናገረው ነገር ትምህርት አለመሸበር ያዘን የመክፋት ወቅቶችን መቋቋም ተስፋ ማድረግ እና መጸለይ ደግሞ ከእግዚአብሔር ጋር ሁል ጊዜ መልስ መፈለግ እና እግዚአብሔር ደግሞ ይፈጠነን ቃል አጥልቀን መያዝ ነው የሚያስተምረን። አሁን ይሄ ሁሉ ማድረግ ምን ይችላል ደግሞ በእኛ ኃይል ሳይሆን በጸሎት ነው። በእግዚአብሔር ቃል ደግሞ መልስን መፈለግ አንዳንድ ጊዜ እግዚአብሔር ዝም የሚለንን እምነታችንን ለማሳደግ ነው። በዚህ ምሳሌ የሚሆነን ታሪክ በማቴዎስ 15 ላይ ካንዲት አሕዛብ ሴት ልምምድ እንመረከታለን። ይቺ ሴት ልጅ ባጋንን ተይዛባት ስለነበረ የኢየሱስን እርዳታ በጥብቅ ፈለገች። እርሷም ሐዘኗ ለኢየሱስ ነገረችው። መጽሐፍ ቅዱስም እንዲህ ጽፏል እርሱ ግን አንዳች አልመለሰላትም። ኢየሱስ ይሆናል ወይም አይሆንም ወይም ጠብቂ እንኳን አላላትም። አንዲትም ቃል አልተነፈሰም። በመጨረሻ ኢየሱስ መናገር ሲጀምር የተናገረው ለርሷ ሳይሆን ለደቀ መዛሙርቱ ነበር። ለደቀ መዛሙርቱም ከእስራኤል ወገን ለጠፉት ወገኖች እንጂ በዚያ ዘመናት ለነበሩት አሕዛብ እንዳልመጣ ነገራቸው። ምንም እንኳን ኢየሱስ የርሷን ልመና ቸላ ያለም ቢመስል ሴቲቱ ግን እርዳታ ፈልጋ ወደ እርሱ መጮህ ቀጠለች። በመጨረሻም ለርሷ መናገር ጀመረ። ነገር ግን በእርሷ ለማስተዋል በሚከብድ ቃላት ነበር የተናገራት። የልጆችን እንጀራ ይዞ ለሌሎቹ ለቡችሎች መጣል አይገባም። አሁን እንደዚህ ይችላል ስትለምነው የልጆቹን እንጀራ ይዞ ለቡችሎች መጣል አይገባም። ማቴዎስ 15:26 ባለው ጥቅስ የተመሰረተ ነው። ኢየሱስ እንዲህ ብሎ ስትናገር ሴቲቱ እየሰደባት አይደለም። ቡችላ ማለት ውሻ ቢላትም እንደዛ አይደለም። እሱ በምሳሌ በቅኔ እየተናገረው ነው። ይህንን በመናገሩ የፈለገው ነገር ምንም ይሚያል። ይቺ ሴት ግን የዝምታውን ከላይ ስታይ ስድብ እንዳልሆነ አውቃለች። የእርሱን አቀራረብ ዘዴ አስተውላ ነበር። ለገጠማት ተግዳሮችን በታላቅ እምነት ውስጥ ሆኖ እንዲህ በማለት መለሰች፣ አዎን ጌታ ሆይ ቡችሎች እንኳ ከጌታቸው ማዕድ የወደቀውን ፍርፋሪ ይበላሉ። እንግዲህ አንዳንድ ጊዜ አንድ ሰው ቢነገር መንፈስ ቅዱስ ቢነገር በመጥፎ ከመተርጎም ይልቅ በእሷ በገባት በመንፈሳዊ ስለሆነች ነው። አዎ ቡችሎችም እንኳ ውሻዎች እንኳ በጌታቸው ተማምነው ከጌታቸው ፍርፋሪ ይወድቃሉ፣ እኔን ምሰለኝ በማለት ጸሎት አለፈ መለሰላት። ከዛም ኢየሱስ በዛ በሚያምረው ፍቅር ሳቅ ብሎ አንቺ ሴት እምነትሽ ታላቅ ነው እንደወደድሽ ሁንልሽ አላት። ማቴዎስ 15:28 ልጇም ልክ በዚያው ሰዓት ተፈወሰች። ይቺ ሴት ለመጽናት ፈቃደኛ መሆኗ የእግዚአብሔር ዝምታ በማስተናገድ እንድትችል ረዳት። ይሄ በትዕግስት ወደ እግዚአብሔር ፈተናውን ቢበዛባት ያንንም አይነት ምስቅልቅል የሆነ መልስ ቢኖርባትም ሙሉ በሙሉ ግን በክርስቶስ ማመኗ በእግዚአብሔር ማመኗና ያለም አቋራጭ እምነቷን ስላጠነከረች ልጇ ተፈወሰችላት። ይቺ ሴት ኢየሱስ ዝምታውን እንዲሰብር ያደረገችው እንዴት ነበር? በመጀመሪያ ወደ እርሱ የመጣችው ፍቅር አነሳስቷት ነበር። የመጣችበት ለራሷ ሳይሆን ለልጇ ነበር። ከዚህ ሴት ምሳሌነት ጸሎታችንን ያነሳሳው የሚገባ ፍቅር ብቻ እንዲሆንና ማድረግ እንዳለብን በራስ ውዳድነት አለመጸለይ እንማራለን። ሁለተኛ ኢየሱስ ምንም ቃል ካፉ ባልወጣበት ጊዜ እንኳን ይሰማ እንደነበረ ታውቅ ነበር። እግዚአብሔር ዝም ባለን ጊዜ እንኳን ጩኸታችንን ይሰማል። በሶስተኛ ደረጃ ደግሞ ለችግሯ እድሏን አላማረረችም። እግዚአብሔር ዝምታ ከኛ ጥፋት ጋር የሚኖረው ቁርጠኝነት በጣም አናሽ ነው። አንዳንድ ጊዜ ዳንኤል ለጸሎት ከእግዚአብሔር ቃል ለመስማት 3 ሳምንታት ያህል ጠብቆ ነበር። በመጨረሻ መልአኩ ተገለጠለት። እርሱም እንዲህ አለኝ፣ ዳንኤል ሆይ አትፍራ፣ ልብህ ያስተውል ዘንድ ሰውነትንም በአምላክ ፊት ይዋረድ ዘንድ ካደረክበት ከመጀመሪያው ቀን ጀምሮ ቃልህ ተሰምቷል። እግዚአብሔር ይመስገን። እግዚአብሔር አዎ ጸሎታችን ይሰማል። ለዳንኤል እንደሰማ እኔም ስለ ቃልህ መጥቻለሁ አለው። ዳንኤል 10:12-13 ባለው ጥቅስ ነው። ለዚህ የጸሎት መልስ መዘግየት ዳንኤል ተጠያቂ የሚሆንበት ምንም ምክንያት የለም። አራተኛ ይቺ ከአይሁድ ወገን ያልሆነች ሴት ከኢየሱስ ቃላት ውስጥ መልስ አግኝታ ነበር። ምንም እንኳን በመጀመሪያ በቀጥታ ከእርሷ ጋር ያልተነጋገረ ቢሆን ለደቀ መዛሙርቱ የተናገራቸው በማዳመጥ ተስፋን ተመለከተች። ከዚያም ውሾችን ስለማብላት የተናገራትን በጥንቃቄ ካዳመጠች በኋላ የራሷን ንግግር በመጠቀም ያላትን እምነት ገለጠች። እግዚአብሔርም በሕይወታችሁ ዝም ሲላችሁ በቃሉ ውስጥ መልስን ፈልጉ ይላል እና ከዛ በኋላ ደግሞ እግዚአብሔርን የተስፋ ቃሎች አጥብቃችሁ ያዙ ይላል። እንግዲህ የእግዚአብሔርን የተስፋ ቃል ደግሞ አጥብቀን ምን ይዝበት መንገድ በእግዚአብሔር የዝምታ ጊዜያት ውስጥ በጽናት ለመቆየት ከሚያስችለን ምርጥ መንገዶች መካከል አንዱ የሰጣቸውን የተስፋ ቃሎች ማንበብ በእምነት የኔ ናቸው ብሎ መቆጣጠር ነው። እርሱ ቃሉን እንደሚጠብቅ መቼም እንደማይወሽ በማወቅ ለልጆቹ ሊያደርግ ተስፋ የሰጣቸውን ነገሮች አጥብቃችሁ ያዙ። እንግዲህ በሂደት በጽናት ይቺ ከአሕዛብ ወገን የሆነች ሴት እግዚአብሔር ዝምታን ሰበረችው። እኛስ እንዴት ብለን ነው ጸሎታችንን አንዳንድ ጊዜ የዘገየ ወይም መልስ ያጣ ሲመስለን ምን ማድረግ እንዳለብን የሚያስተምር ነው ከዛች ሰትዩ መማር ያለብን ባለኛ ነገስት 18 ላይ በቀርሜዎስ ተራራ ላይ ኤልያስ መስዋዕቱን የሚበላ እሳት ከሰማይ እንዲወርድ ወደ እግዚአብሔር ጸሊ አፋጣኝ ምላሽ ነበር የተቀበለው ይግሩም ነው ይሁን እንጂ በመራፉ መጨረሻ ላይ ለዝናቡ ሲጸሊ እግዚአብሔር ዝም ስላለው ባለው ጊዜ ሆኖም ከዚህ የተለየ ነበር ነገር ግን በጽናት ተጠበቀ እግዚአብሔርም እየሰማው እንዳለ ትንሽ ፍንጭ ማየት እስኪችል ድረስ ሰባት ጊዜ ጸለየ እግዚአብሔርም ዝም በሚልበት ጊዜ ድምጹን እስኪሰማ ድረስ በጽናት ተጠበቀ እግዚአብሔርም መልስ እስኪሰጣችሁ በጸሎት ጽኑ ይላል አሁን እኛ እንግዲህ በተማርነው መሰረት ከእግዚአብሔር ከነገረን እግዚአብሔር ዝምታን መጋፈጥ እንዳለብን ለመጋፈጥ አለመሸበር ከዛም ደግሞ የሐዘንና የመከፋፋት ወቅቶችን መቋቋም ተስፋ ማድረግና መጸለይን መቀጠል ከዛም አልፎ ደግሞ ከእግዚአብሔር ቃል መልስ መፈለግ ከዛ የእግዚአብሔር የተስፋ ቃሎችን አጥብቀን መያዝ ይህን ካደረግነ የእግዚአብሔርን ዝምታ ተጋፍጠን ድል እንደምናገኝ መልሳችን ያማረ እንደሚሆን በራሳችን መንገድ ሂደን ጥፋት ከማግኘት ይልቅ ይሄን ነገሮች ከተከታተልነ ውጤታችን ለኛ በረከት እንደሚሆን እግዚአብሔር ልጆቹን ሁልጊዜም ዝም እንደማይል ነው የሚነግረን እንግዲህ አሁን ማጠቃለያ እንድታውቁ በዛሬው ቀን ሌላው አሁን ዝም ብዬ ለፈለኩት ባይገባችሁም እንኳን ሙሉ በሙሉ እግዚአብሔር መልሳችን ለምን አልመለሰም ወደው ብለን ከመጠራጠር ይልቅ የእግዚአብሔርን ሰዓት እንድንጠብቅ በእምነት ጠንካራዎች ሆነን ለዮሴፍ ያደረገው አምላክ ለኛም እንደሚያደርግ ለሳራ ያደረገው አምላክ የአብርሃምን ቃል የተስፋ ቃል የፈጸመ አምላክ አሁንም እንዳለ ከዙፋኑ እንደሆነ አስተውለን የእግዚአብሔርን ዝምታ ተጋፍጠን እሱ ለአዘጋጀ መንግስት እንድንበቃ እግዚአብሔር ይርዳን። ሁሉን የምትችል የሰራዊት አምላክ ምንም እንኳ አሁን በተንተባተበ አንደበቴ ያንተን ቃል ልንመናገር ወድጄ እንደቀረብኩ ታውቃለህ። ከኔ አባቱ የማስተዋል የለም ነገር ግን አሁንም ለጉባኤው በመንፈስ ታፍረዳቸው ተናግራቸው እንዲሆን አምናለሁ። አባቶይ ሙሉ በሙሉ ባንተ ዝምታ ታምነን ለምን ጠይቅ ጥያቄዎች መልስ እንደምትሆነን እንድንታመን እርዳን። በዚህ ቀን አብርሃም ቱል ዘንድ ለምናለው ስላደረክልን ተመስገን። ጸሎታችን ስማ በመትወደው በኢየሱስ ክርስቶስ ስም አሜን።
አሜን። ሰላምን የታጠቀው ነፍሳለሽ ተሰብስብ ስነፋ እስከሚዋረ ተባረክ ይሁን። ሰላምን መልካም ይሁን። ሳይን ቃል እግዚአብሔር አምላክን ይጋጥገን ናምሰግናል። በዝምታ ውስጥ በመከራ ውስጥ ትልቅ በረከቶች እንዳሉ ተምረናል። በትዕግስት ኢታን በመጠበቅ መሻገር እንድንችል ማለፍ እንድንችል እምነትን እንዲያበዛልን ሁላችን እግዚአብሔር ዲቡን ጉባኤውን ሁሉ የተመስላ ይባርካቸው። አገልግሎታችንን ወደሚታ ያመጣን ነው። የመጨረሻውን መዝሙር እንዘምርና ወደ ጸሎት እንሄዳለን። ለእግዚአብሔር ክብር ዘምራለሁ። አመሰማት ሁሉን ከምሳለ ክብር ውርደትን እኔ ሳይቻለ ጠላት አትክሰሰኝ ጌታ አይረሳኝ የሞተልኝ እሱ ፈጽሞ አይተወኝ። መስቀል መሸከሜ ለትን ሊያበቃኛል ዛሬ መዋረዴ ነገ ያስገብረኛል ታዲያ ሞኝነቴ በየቱ ላይ ነው ሞቴ መቃብሬ ከኢየሱስ ጋር ፈራ መሰማት ሁሉን ቀምሻለ ክብር ውርደትን እኔ ሳይታለው ጠላት አትክሰሰኝ ጌታ አይረሳኝ የሞተልኝ የሱ አንተ ባይስል የሚያማልድል በሰማያት ሆኖ በደል ኃጢአቴን በደሙ ሸፍኖ በሞት ያዳነኝ ይመስገን ጌታዬ ማደሪያው ዙፋኑ ይድረስ ምስጋናዬ እራብ መጠማት ሁሉን ሰምቻለ ክብር ውርደትን እኔ ሳይቻለው ጠላት አትክሰሰኝ ጌታ አይረሳኝ የሞተልኝ የሱ ፈጽሞ አይተወኝ በራ መጠማት ሁሉን ቀምሻል ክብር ውርደትን እኔ ሳይቻለ ጠላት አትክሰሰኝ ጌታ አይረሳኝ የሞተልኝ የሱ እንዲሁ አይረሳኝ ራ መጠማት ሁሉን ቀምሻል ክብር ውርደትን እኔ ሳይቻለ ጠላት አትክሰሰኝ ጌታ አይረሳኝ የሞተልኝ የሱ አንድ ለትዋይቱ ብኖር ብሞት እንኳን እኔ ስለ ጌታ ነኝ ምንም ባይኖረኝም የእርሱ ሰላም አለ ታዲያ ጥላቴ ሆይ ምን አገባሃል ከሞት ያዳነኝ አውቃለው ኢየሱሴ መራ መሰማት ሁሉን ቀምሻለ ክብር ውርደትን እኔ ሳይቻለው ጠላት አትክሰሰኝ ጌታ አይረሳኝ የሞተልኝ የሱ ፈጽሞ አይተወኝ በራ መሰማት ሁሉን ቀምሻል ክብር ውርደትን እኔ ሳይቻለ ጠላት አትክሰሰኝ ጌታ አይረሳኝ የሞተልኝ የሱ ሞተልኝ የሱ ፈጽሞ አይረሳንም። እግዚአብሔር የተመሰገነ ይሁን። ከዚህ በመቀጠል ወደ እንሄዳለን። አዲስ ጨማሪ አደራ ካላችሁ ለእናንተ ሰጣለሁኝ። ከዚህም ያሉትን የጸሎት አደራዎች ይዘን ወደ እግዚአብሔር ዙፋን እንቀርባለን። ከመካከላችን እኛ የሆነ ሰው የሚመደብ ሰው በጸሎት ሊያገለግለን የሚወድ ሰው ካለሁኝ ስለ ምድራችን አጠቃላይ እንጸልያለን። ስለ ልጆቻችን እንጸልያለን። ጸሎት አደራለን። ስላሉ ወገኖች እንጸልያለን። ስለታመሙ ወገኖች በሙሉ ስማቸውን የጻፍናቸው አሉ፣ ያልጻፍናቸው አሉ፣ በአካልም እናውቃቸው አሉ፣ የማናውቃቸው አሉ። ሁሉንም ዘናቸው እንኳን እንቀርባለን። ስለ ቤተ ክርስቲያናችን እንጸልያለን። ስለ አገልጋዮች እንጸልያለን። ስለ ትዳር እንጸልያለን። ትዳር ተለያየ ክፉ እያፈረሰ ያለው ቤት ቤት አምላክ እንዲሰራ እንዲሰርዝ እንጸልያለን። ነፍሰ ጡር ለሆኑ ልጆቻችን በሰላም እና በጤና የሆነ ቤቶቻቸው እንደታቀፋቸው እንጸልያለን። የወደፊት ፍሬ ለሱ ጌታ ሁሉም ማድረግ ይችላል። እንዲባርካቸው እንጸልያለን። ለሰጣቸው እግዚአብሔር ፍቃድን እንጸልያለን። ላዘኑ ልቦች ሰጡ እንጸልያለን። በሰንበት ጉዳይም የተቸገሩ ሳሉ እነሱንም ጌታ በድል አሻግሯቸው በምስጋና እንጸልያለን። እነሱን ያበዛላቸው እንጸልያለን። እጅግ ብዙ ናቸው እንቆቅልሾቻችን። ሁሉ ይዘናቸው እግዚአብሔር ዙፋን እንቀርባለን። የሚመስል ሰው ክርስቶስ አዳሁኝ ሁላችን እንደሚመስል ሆነን እግዚአብሔር
ጸልያሽ ተፈቀደልኝ።
ስለ ባረክ ተባረክ።
እሺ፣ ሁላችንም በጸሎት መንፈስ ነው። ሁሉን የምትችል ሁሉን የምትገዛ የዘላለም አምላክ እግዚአብሔር ሆይ እጅግ አድርገን እናመሰግናለን። እናመሰግናለን በየጧቱ በየቀኑ በየማታው ስለምትመክረን ወደ ልብ ልታጠጋጋን ቃል ስለምትልክልን መዝሙር ስለምትልክልን ጸሎት ስለምትልክልን አቤት ግሩም ፍቅር፣ ትልቅ ፍቅር፣ ስምህ ይባረክ። ይህንም በየጊዜው የሚጎርፍልንን ፍቅር በፍቅር እንድንመልሰው እንጂ ጌታ ሆይ በልበ ደንዳንነት በምን አለብኝነት ይህ ምሕረት ነገም አለ፣ ነገም ይምረኛል፣ ነገም ይቀበለኛል፣ ምን አለበት እያልን በቸልተኝነት የጥፋት ልጆች መሆን እንዳንችል በክርስቶስ ያው ደም እንማጸናሃለን። እግዚአብሔር ሆይ ግሩም ፍቅርህን በፍቅር እንድንመልሰው የለሰለሰ ልብን ትከልልን። ድንዳናውንን ሁሉ ከኛ አውልቀህ ጣልልን። ጌታ ሆይ ፍቅርን አላብሰን፣ መጸለይን አስተምረን፣ መታገስን አስተምረን፣ ራስን ማዋረድን አስተምረን። እኔ ከማናንሽ እኔ ልጅት እኔ ልጁ የሚባል መንፈስ በኢየሱስ ክርስቶስ ያው መንፈስ ከኛ ላይ ይወገድ። ራስህን አንተ ለኛ እያው እንዳዋድረድክ ትልቁን ቤትህን ቤተ ሰማይን ለቀህ ባዶ አድርገህ በምድር ስጋ ለብሰ የተዋረድክልን ከዚህ የበለጠ አንዳች ፍቅር አንዳች መዋረድ የለም። በክርስቶስ ከደረሰው አንድ መሸኛ እንኳ ሳይደርስብን ብዙ እንቆጣለን፣ ብዙ እንኮፈሳለን። እግዚአብሔር ሆይ በዘመናት ሁሉ ክርስቶስ ራስ ወርደ ምሳሌ ከሆንክልኝ በተጨማሪ የተጓዘ የተከተለ ሁሉ ልዩ ምሳሌ ነው። ኦ ጌታ ሆይ የልጆችን እንጀራ ለውሾች አይሰጥም በተባለች ጊዜ እቺ ሴት ውሾች እንኳን ከጌቶቻቸው የወደቀውን ፍርፋሪ ይበላሉ አለች። ራሷን ከውሻ በታች ቆጠረች፣ አዋረደች። ጌታ ሆይ እምነቷን ደግሞ አየህላት፣ መሻቷን ፈጸምክላት። ያንን አይነት እምነት ተምረን አስተምረን ሁልጊዜ ያውነን ድንጋይ ፊት ድንጋይ ልብ ጌታ ሆይ ማረን ማረን፣ በተለይ እኔን ጎስቆላዋን ማረኝ፣ እኔነት ያጠቃኛል። እግዚአብሔር ሆይ ይህ እንዳይሆን፣ ነገር ግን ልጆች መሆን የሚገባቸውን አይነት ሆኜ ለመዳን እንድችል ድኜ ለሌሎች መዳን ምክንያት የምሆን እንጂ ስምህን የማሰድብ እሷን ብሎ ክርስቲያን የማሰኝህ እንዳልሆን በፊት ዛሬ ራሴን አዋርዳለሁ። በምላሴ ብቻ ሳይሆን በልቤ ራሴን እንዳዋርድ እርዳኝ። ጌታ ሆይ በፊት ራስ ማዋረድ ትልቅ ክብር ነው፣ ትልቅ ድል ነው። ይህ እስኪገባን ድረስ በእውነት በፊትህ ሰው አልተለወጥንም አውቃለሁ። ለውጠን እንለወጣለን። አፍቃሪዎች አድርገን እንደ ክርስቶስ እኔን ምሰሉ ያልከውን የሰማዩ አምላካችሁ ቅዱስ እንደሆነ ቅዱሳን ሁኑ ያልከንን ዕለት ዕለት በፊታችን በአእምሯችን በልባችን ቀርጸን እንድንጓዝ እንጂ እኔነታችንን ቀርጸን እንዳንጓዝ እያንዳንዳችንን እርዳን። ጌታ ሆይ አመሰግንሃለሁ፣ ሳይረሱ በትዝታ አፍ ስለተነበቡት የጸሎት ቃሎች ሁላቸውንም አንተ ሰምተሃል። እኛ የማስታወስ አቅማችን ትንሽ ነው። አንተ ግን እያንዳንዱን ፍጡርህን ስሙን የጸጉር ልኩን ሁሉ ሳይቀር ታውቃለህ ተብሎ የተጻፈልህ ትልቅ አዋቂ ነህ። የማንንም ስም አትረሳም። እነሆ በልባችን በፊታችን በአፋችን መናገር የቻልነውን ብቻ እንናገራለን። የቀሩትንም ሁሉ ለታመኑ እጆች አደራ እንሰጣለን። አደራችንን ተቀበል። የሕመማችን ፈውስነ የሕመማኖቻችንን ጤና እንድትመልስላቸው ጸሎታችን ተሰማ ብለን እምነታችን ወደ አንተ እንዲያድግ እግዚአብሔር ሆይ እርዳን። በእውነት ጋሽ ግርማን ሰው ሁሉ ግርማን ፈውሰው ይላል። የጸለየ አልፎት ዘሎት አቅም በቤታችንም እናስበዋለን። ነገር ግን ጌታ ሆይ ቃሉ ደመናን ሰንጥቆ ፊት የሚደርስ አንድ ሰው ጠፋ። አንተ ግን ራራለት። እንደ በደላችን ሳይሆን እንደ ቸርነት ብዛት አስብ ይህንን ቤተሰብ። ጌታ ሆይ ከአንተ በላይ ስለምንወዳቸው አይደለም፣ ከአንተ በላይ ስለምንወደውም አይደለም። ነገር ግን አንዳችን ለአንዳችን እንድንጸልይ ስለታዘዝን በቃል መሰረት በፊት እንቀርባለን። እኛም እምነታችን ይገንባ። እኛም መጸለይን ሳናቋርጥ መጸለይን አስተምረን። እግዚአብሔር ከዚህም ያወጣል ብለው ያዩት የሰሙት ያከሙት ያገላበጡት ሁሉ እስኪደነቁ ወደ አንተ አሕዛብ እስኪጎርፉ ድረስ ተአምርን ስራ፣ ተአምርን ስራ። ጌታ ሆይ በጉድጓድ የሚያመሰግንህ የለም። በአፉ እንዲያመሰግን በእግሩ ቆሞ እንዲናገር የእግዚአብሔርን ክብር እንዲገልጽ እባክህ ፈቃድ ይሁን፣ እባክህ ፈቃድ ይሁን። እስከዛውም በመጠበቂያችን እንድንጠብቅ እንጂ እንዳንሰለች ቤተሰቡንም በጸሎት እንድንሸከም ትከሻዋን እንድታበዛ መለመዱን እንድታሰፋላት ልጁንም ትዕግስት ሰጥተህ ከምንም ሳትጓደል በተስፋ በፍቅር በጸሎት በምልጃ በፊትህ እንድትቆይ እርዳት። የሰማይ አምላክ ሆይ አስበን ሁላችንንም። ሁላችን ከራስ ጸጉር እስከ ጥፍር የታመመ ነው ተብሎ እንደተጻፈው በስጋ ደዌ ቢሆን በመንፈሳዊ ድካም ታመናል። አንሳን፣ ቀስቅሰን። ኦ ጌታ ሆይ እንደ ቀደሙት ብርቱ ጸሎተኞች እንደነ ዳንኤል በፊት ራሳችንን እንድናዋርድ እንድንጸልይ ደግሞም በትዕግስት እንድንጠብቅ እግዚአብሔር ሆይ አበርታን። አምላካችን ሆይ አበርታን። ጠላት ያስከምን ጊዜውን በላይ ያስገመገመበት በላያችን ላይ ሊጨፍር የተነሳበት ጊዜ ነው። አንተ ግን ከጠላት ኃይል በብዙ ሺህ እጥፍ ትበልጣለህ። ያን የምትበልጠውን አምላክ ትተን ኦ ማን ይረዳኛል፣ ዘመድ ፍለጋ ባለስልጣን ፍለጋ ወደኋላ ወደፊት እንዞራለን። ማረን። የሁሉ የበላይ አዛዥና ተቆጣጣሪ ወደ ሆንከው ወደ አምላካችን ጸንተን እየጸለይን አንተን ጸንተን እየተከተልን እየታዘዝን ማንን እንፈራለን? አንተን ብቻ ከፈራን፣ ለአንተ ብቻ ከታዘዝን፣ እንደ ሐሳብህ ከተጓዝን ምንም አያስፈራንም። እኛ ግን በጉዟችን ስለማንተማመን፣ በራሳችን ንጽህና ህይወት ስለማንተማመን ልባችን ይረበሻል። ይቅር በለን፣ በአንተ ላይ አጽናን፣ ምህረትህ ይብዛልን። ስለ አገራችን ኢትዮጵያ እያመሰገንን እንጸልያለን። እስከ ዛሬ ኢትዮጵያ ተብላ መቆየቷም ስምህ ይባረክ። ጠላት ከውጭም ከውስጥም እንዲህ ባስገመገመ ጊዜ አላፈረሳትም፣ አልበተነንም። እናመሰግንሃለን። እነሆ አሁንም ራብ ጥማቷን፣ ለሰላም የተራበችውን መራብ፣ ለምግብ የተራበችውን መራብ እነሆ አንተ ታወጣላት። ታሪካችንን ለውጥ፣ ሰላም ይሁንላችሁ ብለ በመካከላቸው ቁም። በማይረባ ነገር መፋጀት ሆነ። እግዚአብሔር ሆይ ወደምረባው ወደ ቃልህ መልሳቸው፣ ወደ ሰላምህ መልሳቸው፣ ህዝቡንም መሪዎቹንም። እግዚአብሔር ሆይ ትዕቢተኛ ልቦችን ትህትናን አስተምራቸው፣ ምከራቸው። እምቢ ብሉም ደግሞ አንተ መፍትሄ አለህ፣ ምክንያት መንገድ አለህ፣ አንተ ራስህ መንገድ ነህ። እባክህ አስበን። የምንኖርበትንም አገር ጌታ ሆይ አንተ እንድንካፈል እንድንኖር እግዚአብሔር ሆይ የተራቡብንን እንድንረዳ እኛም እንድንረዳ ፈቅደህ መተናልና ላለንበት ሀገር እንጸልያለን። ለእነ ኤርሚያስ ላላችሁበት ሀገር ጸልዩ ብለህ እንደመከርከው እግዚአብሔር ሆይ በረከቷ በረከታችን ነውና አሜሪካን እንድትባርክ እንለምንሃለን። እነሆ መሪዎቿን በትዕቢት እንዳይወጠሩ በሀብታቸው በአዋቂያቸው በሳይንቲስታቸው በሕግ አዋቂያቸው እንዳይመኩ፣ ነገር ግን ምድርና ሰማይን በመሰረትከው በአንተ መመካትን እንዲለማመዱ ለድሃ ማዘንን እንዲለማመዱ እግዚአብሔር ሆይ አንተ ባርካቸው፣ አንተ ለውጣቸው። ይህ ጭካኔ የሰይጣን ስጦታ እንጂ በእውነት ከአንተ የመጣ አይደለም። እግዚአብሔር ሆይ መልካምቱ እጅ በዚህ ምድር ላይ ትሁን። የብዙዎች ማዕድ ናት፣ የብዙዎች ረዳት አገር ናት። በረከታችንን እንዳንቀማ አንተ በምሕረት አስባት። መሪዎቹን አስብ፣ ህዝቡን አስብ። ክርስቲያኖች በተለይ ስምህን የለበስን ሁሉ በጸሎት ወደ አንተ እንድንቀርብ እንጂ በሐሜት በሹክቻ በጥላቻ እንዳንወጠር በኢየሱስ ክርስቶስ ያው ስም ሀሳባችንን አእምሯችንን ሁሉ አንተ ግዛ። ዛሬ በምንሄድበት በስራ ቦታ ሁሉ ደግሞ ስራ አድረው መጥተው በምተኙት ሁሉ ጋር አንተ አብረህ እንድትሆን ክብርህን የምናሳይበት አንተን የምናሳይበት አይነት ጸባይ በእኛ ውስጥ አንተ ፍጠር። ኦ ስራችንንም በጥንቃቄ ሰው አይተን ሳይሆን ሰማያዊ አምላክን ሰማይ ያለውን ሁሉን ባንዴ የሚያየውን አምላክ ፈርተን እንድንሰራ እንድናስመሰግንህ። ይህችስ ልዩ ናት፣ ይሄስ ልዩ ነው የምንባል እንጂ በሰው አይን ሽርሽር የምንል ሰው ሲጠፋ ሽንት ቤት ገብተን የምንደበቅ እንዳንሆን እግዚአብሔር ሆይ አስበን፣ ምራን፣ ምሕረት ቸርነት ይብዛልን። በጌታ በኢየሱስ ክርስቶስ ያው ስም አሜን።
አሜን አሜን። እህቴስ ተካፈለች። ጌታ ጸጋውን ያብዛልሽ። የሁላችንን ሸክም ይዘሽ ቀበሻል። ያንችንም የልብ ሸክም መልሶልሽ በምስጋና ያቁምሽ። ተባረክ። የጉባኤውን ሁሉ የሰማይ አምላክ ይባርካችሁ። ተባረኩልኝ። በቀኑ ፕሮግራም እስክንገናኝ ድረስ የጌታ ጸጋ ከሁላችን ጋር ይሁን። ሰላም አሉልኝ። የጠዋቱ 6 ሰዓት እስከ ማታ 6 ሰዓት በፓስተር ገመች ውስጥ የተዘጋጀ የጸሎት መስመር አለ። እዛ ጸሎት መስመር ውስጥ ገብተን መጸለይ ልን እንችላለን። ተባረኩልኝ። ሰላም አሉ።